ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
For the most part, I'm planning on either saving that away for college or using it to further...
የሽልማቱ ገንዘብ ለኮሌጅ ክፍያ አስቀምጣለሁ አሊያም ደግሞ ምርምር ለማስፋፋት እጠቀማለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ እዚያ መሰል ጉዳዮች ልጠቀም እችላለሁ። ለቆዳ ካንሰር ህመምተኞች ተስፋ የሚሆን ሳሙና የፈጠረውን ትልቅ ስም የሚሰጠውን የሳይንስ ዘርፍ ሽልማት አሸናፊውን ወጣቱን ሄመን በቀለን ነው ቀደም ብሎ የሰማነው። ዝርዝሩ ጉዳይ በምሽቱ ይቀርባል። ሌሎች ጉዳዮች የሚካተቱበት መሰናዶ ሀብታሙ ስዩም መራለሁ። የዛሬ ቅንብሩን የምትከውንልን ደግሞ ብርሃን ኃይሉ ናት። እስከ ምሽቱ 3 ሰዓት ድረስ አብረናችሁ እንቆያለን። መልካም ቆይታ ይሁንላችሁ። ቀድመን የምንነግራችሁ ለወጣቶች የሥራ ዕድል እየፈጠረ ስለሚገኝ አንድ አውታር ነው። ፍሪላንስ ኢትዮጵያ ይባላል። ወጣት ሥራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች በኩል በድልድይነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያን 2018 ዓ.ም ጀምሮ ከ70,000 በላይ ሰዎችን ከቀጣሪዎች ጋር እንዳገናኘም ተሰምቷል። ከአውታሩ ዋና ሥራ አስኪያጅ ስመኝ ታደሰ ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል።
ስሜ ታደሰ ባላለሁ። አፍሪወርኪንግ ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ።
በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ?
ተጀመረው በ2018 ነበረ። ሌላ ድርጅት ነበረና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሶልቭ ማድረግ ስለፈለግን ራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቃ እንደ ራሱ እንደቻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መስራታችን ዋናው የኛን ችግር ሶልቭ ባደረገን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ይችላል።
ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን የምትሰጡት?
እኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሙኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከ300,000 በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጪ ደግሞ በ15,000 ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከ70,000 በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው።
እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው በአሰራራችሁ?
ልክ ነው። ዋናው ነገር ምንድነው? እኛ ምንድነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድነው በማለት ነው እንጂ ወደዚህ ይሄድልን ብለን ምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለመጥፎም። እኛ ደግሞ ምንድነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ያቆማልና ያንን ችግር ደግሞ ልንፈታ ያሰብነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ ይያለ ጎን ለጎን ደግሞ ስራ ማፈላለጉንም አብሮ እንዲሄዱ እናደርጋለን። ከዛ ውጪ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶች ናቸው እንደ ማናጀር ሆኖ እየሰሩ ያሉት እና በዛ ማከለ ያለውን ሁለቱንም ጋር ለማስተራቅ ነው የሞከረ ነው። ያ ማስተራቅ ደግሞ ምንድነው ስራ ይግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማወራይ ቢዲያም በዲጂታልም የተወሰነ ወቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና አው ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምንበት።
ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋቂ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበር?
አው ፈታኝ ነበር። መጀመሪያ አካባቢ ለምሳሌ ድርጅታችን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበር። አድቨርታይዝ ማድረግ ያልፈለግንበትና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኙበትና ፕሮዳክቲቭ የሆነ ህይወታቸውን የሚመሩበትን እንዲሆን በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥሞናል። ያ አንደኛው ይሄ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለንና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገናል። እኛ ጋር በሚገርም ሁኔታ ከ50% በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ችለናልና ያንን ትረስት ለመፍጠር ኦፍ ኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል።
መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተ ላብነት መጥቀስ ተችሏልና እናንተን የመሰሉ ሰዎች እንዲበራከቱ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ?
እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሐሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሐሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋልና ያ ነገር ደግሞ ይቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ካቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችን ገብተውበት ቢሰሩበትና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በመንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የኛን ስራ በጣም ጎድተውታል። ያ የጎድበት ምክንያት ምንድነው? በሰው እምነት ማጥፋት በጣም የመጣ ይመጣለው በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያ ማካብ ተቸገረን ከነበረበት አንደኛው ነገር ምንድነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቀፍ ህግ የለም እነሱ ወደ ህግ እናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮችም በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርም ፕሮግራሞች እንግዲህ እኛ ከ300,000 በላይ ሰራተኛ ስራ ፈላጊና ከ15,000 በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ተርፋማ ድርጅት ነው፣ ግን ባንክ ላይ ሄጄ ልበደርብል ወይም ኢንቨስትመንት ላገኝ ብል ይሄንን እንደ አሴት የሚታይበት ሁኔታ የለምና እንደዚህ አይነት ሐሳቦችን የሚንቀሳቀስ ቢዝነስን እንደ ቢዝነስም እንደ ሐሳብም ሰፖርት የሚደረግበት መንገድ ይገኝ በጣም ጥሩ ነው ብዬ አስባለሁ።
በጣም አመሰግናለሁ ስመኝ ታደሰ። ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ከጥቂት ሳምንታት በፊት በቨርጂኒያ ግዛት የWT ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮጵያዊ አሜሪካዊ ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት 3M ውድድር ላይ የምርጥ አዳጊ ሳይንቲስት ሽልማትን ተቀብሏል። ሄማን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ ሊቀርብ የሚችልና ተመጣጣኝ ዋጋ ያለው ደረቅ ሳሙናን የፈጠረ ነው። ኤደን ገረመው ከሄማንና ከወላጆቹ ጋር ያደረገችው ቆይታ በመቀጠል ይቀርባል።
የ14 ዓመቱ ሄመን በቀለ 3M በተሰኘው የሳይንስና ተግባራዊ ህይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው።
I've always just been passionate about science and creating things and just innovating and
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን 3M ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል።
3M በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሂድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25,000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራ በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።
The barb soap has a couple of different aspects to it and different motives.
ሳሙኑ የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስተው በሳይንስ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበር። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በአለም ላይ በአማካይ ለቆዳ ሕክምና የሚከፈለው ገንዘብ $40 ያወጣል። ይህንን ስታስቢው እብደት ይመስላል፣ ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ለሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው።
ወይዘሮ ሙሉ መቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ገልጹታል።
ሄመን በጣም መፍጠር ይወዳል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽን ያህል መንገድ እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት፣ ብዙ ጓደኞች አሉት።
ትንሽ ለመጨመር ያህል ሄመን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ። እና በሌላ ደግሞ ጎኑ ስታየው ደግሞ ብዙ ሞር መጫወቱን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ።
የሄመን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም 3M ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግይተው ነው።
ነገር ብዙ ስለሚሰራ እዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው የምመራመረው ሲል ያው በቃ ሁልጊዜ እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም ምንም ማንም ከየትም እንዳገኘው አናውቅም። አንቺም ቶት ኦሬዲ ኢንትሪውን ካስገባ በኋላ እንሰማውና ላሸንፍ እችላለሁ ይላል። አረ ተው ይሄ ነገር በጣም ብዙ ሲደክምበት እናያለን ሲለፋ እናያለን። ከአስሩ ግን አንዱ ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እውነትም ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይህንን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው።
ሲወዳደር ሄመን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለ እና ያንን ነገር እኔ ከልጅነቱ ጀምሬ የማነበው ነገር ነው እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይ ነበር። በዛን ሰዓት ቤተሰብ ውስጥ ላይ የነበረው ስሜት በቃ ጥሩ መታሃል፣ ራስህን አዚህ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የመርካት ነገር ነበር። ግን እሱ በዛም አድረካ ያ እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው በቃ ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው።
አባቱ አቶ ወንደሰን ምርጥ 10 ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ ያሆኑ ስኬት ታዲያ በሄመን የወደፊት ህይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሂድ እንደሚጥሩም ይጠቁማሉ።
አው ገና እንግዲህ ዘጠነኛ ክፍል ተማሪ ነው፣ ብዙ ነገር ይጠበቅበታል። ትምህርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎት እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደ ወላጅ ለመደገፍ ዝግጁ ነን የቻልነው አቅም። ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው።
ያው እንዳልኩሽ ነው በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው ምን እንደሚፈልግ። መጀመሪያ በጣም ትረስት አለን እሱ ላይ እና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል። ግን ደግሞ ይህንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው የምንፈልገው።
ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ግብ እንዳለው ይናገራል።
For the most part, I'm planning on either saving that away for college or using it to further...
የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀማለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ 5 ዓመት በዚህ ፕሮጀክት ዙሪያ ለሰራቸው ማስተባቸው ግቦችን አስፍሬያለሁ። እንደነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌደራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለህዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት ይችላል ማለት ነው። ከዚያ በተጨማሪ ከ5 ዓመት በኋላ በጉርጉዝያኑ 2028 ይሄንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ህይወት ላይ በጎ ተጽዕኖ ማሳረፍ ይችላል።
ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ SCTS የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ አደን ገረመው ከዋሽንግተን ዲሲ።
እድንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያቀርብልናል።
ትናንት በቦስተን በተካሄደ የግማሽ ማራቶን ውድድር በሴቶች ኢትዮጵያውያኑ ፎተን ተስፋዬ፣ ሰንበሬ ተፈሪና ጽጌ ገብረሰላማ ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። ኤርትራዊው የማና ኃይለስላሴ ሶስተኛ በወጣበት በወንዶች ምድብ ደግሞ ኬንያዊው አቤል ኪፕቹምባና አውስትራሊያዊው ፓትሪክ ተርናን አንደኛና ሁለተኛ ወጥተዋል። በቤሩት በተካሄደ የማራቶን ውድድር ደግሞ በሁለቱም ጾታ ኢትዮጵያውያን አትሌቶች የቦታውን ክብረ ወሰን በማሻሻል አሸንፈዋል። በሴቶች ሙሉ ጎጃም ብርሃን ጌጤ ዱከሌና አስመሬ በየነ ከአንድ እስከ ሶስት ሲወጡ በወንዶች ዳዲሳ ጣፋና ጎጃም በላይነ አንደኛና ሁለተኛ መውጣታቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዓለም አትሌቲክስ የወርቅ ደረጃ ባለው የካርዲፍ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያውያኑ ልቅና አምባውና አስማረች አንለይ ሁለተኛና ሶስተኛ ወጥተዋል። በዌልስ ዋና ከተማ በተካሄደው በዚህ ውድድር የብሪታንያዋ ሜጋን ኬዝ አንደኛ መውጣቷን የዓለም አትሌቲክስ መረጃ ያሳያል። ኡጋንዳዊው ኬኔስ ኪፕሮፕ እና ኬንያዊው ቪንሴንት ሙታይ አንደኛና ሁለተኛ በወጡበት የወንዶች ምድብ ኢትዮጵያዊው አቤል በቀለ ሶስተኛ ወጥቷል። ትናንት በስፔን ሲቪ አቅራቢያ በተካሄደ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያዊቷ ሰናይት ጌታቸው ሁለተኛ ስትወጣ አንደኛና ሁለተኛ የወጡት ኬንያውያን አትሌቶች ናቸው። በእስራኤል ሐማስ ግጭት ምክንያት የእስራኤልና የፍልስጤም ብሔራዊ ቡድኖች ለደህንነት ሲባል ግጭቱ እስኪቆም በሜዳቸው የሚያደርጓቸውን ጨዋታዎች በሌሎች ሀገራት ያደርጋሉ። በታህሳስ ወር በቴል አቪቭ ሊደረጉ የነበሩት የእስራኤል የሴቶች ሊግ ጨዋታዎች ወደ አርሜኒያና ሃንጋሪ ተዛውረዋል ሲል የአውሮፓ እግር ኳስ አስተዳዳሪው አካል ዩኤፋ አስታውቋል። እስራኤል በሚቀጥለው ወር አርሜኒያና ኢስቶኒያን በሜዳዋ ታስተናግድ የነበረ ቢሆንም በአውሮፓውያን አቆጣጠር ታህሳስ ሁለት ከአርመን ጋር የምታደርገው ጨዋታ በተጋጣሚዋ አርሜኒያ ዋና ከተማ የሬቫን፣ ከሶስት ቀናት በኋላ ከኤስቶኒያ ጋር የምታደርገው ጨዋታ ደግሞ በሃንጋሪ ይደረጋሉ። ሁለቱም ጨዋታዎች ተመልካቾች በታደሙበት እንደሚደረጉም ዩኤፋ አስታውቋል። እስራኤል በወንዶች ዩሮ 2024 ማጣሪያ ከስዊዘርላንድና ሮማኒያ ጋር የምታደርጋቸው ጨዋታዎችም ወደ ሃንጋሪ መዛወራቸውን ዩኤፋ ባለፈው ወር መግለጹ ይታወሳል። በተመሳሳይ የፍልስጤም ብሔራዊ ቡድን ከአውስትራሊያ ጋር የሚያደርገው የዓለም ዋንጫ ማጣሪያ ጨዋታ በኩዌት ይደረጋል። አልጄሪያ የፍልስጤም ጨዋታዎችን ለማስተናገድ ያቀረበችው ጥያቄ በጨዋታው ባለስልጣናት ውድቅ ከተደረገ በኋላ እንደ አውሮፓውያኑ ህዳር 21 ከአውስትራሊያ ጋር ለዓለም ዋንጫ ማጣሪያ የምታደርገው ጨዋታ በኩዌት እንደሚደረግ ተረጋግጧል። የእንግሊዝ ፕሪሚየር ሊግ ክለቦች በተመሳሳይ ባለቤትነት ስር ከሚገኙ ቡድኖች የሚደረጉ የተጫዋች ውሰት ዝውውሮችን ለመከልከል ከሳምንት በኋላ ድምጽ እንደሚሰጡ ታውቋል። ይህ ዜና የተሰማው አማካዩ ሳንድሮ ቶናሊ ለአስር ወራት የታገደበት ኒውካስል የአማካይ ክፍል ክፍተቱን ለመሙላት በሰኔ ወር በ47 ሚሊዮን ፓውንድ የሳውዲውን አልሂላልን የተቀላቀለውን ሩበን ኔቬስን ለማስመጣት እንደሚፈልግ እየተነገረ ባለበት ወቅት ነው። ክለቦቹ አዲሱን የውሰት ኔ ሐሳብ በድምጻቸው ከደገፉ ኒውካስል በሳውዲ አረቢያ ኢንቨስትመንት ፈንድ ባለቤትነት ስር ካሉ ክለቦች ተጫዋቾችን በውሰት ማስፈረም አይችልም። ከ20 የፕሪሚየር ሊግ ክለቦች ቢያንስ የ14ቱ ድጋፍ የሚያስፈልገው ጊዜያዊው ህግ ተግባራዊ የሚሆነው በውሰት ለሚመጡ ተጫዋቾች እንጂ በውሰት ከፕሪሚየር ሊጉ ወደ ሌላ ክለብ ለሚሄዱት እንዳልሆነም ተገልጿል። ህጉ ተግባራዊ የሚሆነው በክረምቱ የዝውውር መስኮት ወቅት ዘላቂ መፍትሄ ይፋ እስኪሆን ብቻ ነው ተብሏል። ኒውካስል፣ ማንቸስተር ሲቲ እና ቼልሲን ጨምሮ 10 የፕሪሚየር ሊግ ክለቦች ከአንድ በላይ ክለቦችን በባለቤትነት በያዙ ኩባንያዎችና ባለሀብቶች ስር ናቸው። ክብረ ወሰኖችን በመስበር የተካነው ሰርቢያዊው ኖቫክ ጆኮቪች ትናንት በጣሊያን ቱሪን በተካሄደ የኤቲፒ ፍጻሜ የዴንማርኩን ሆልጌ ሩኔን በመርታት የአመቱ ቁጥር 1 የሜዳ ቴኒስ ተጫዋች በመሆን የውድድር አመቱን አጠናቋል። አመቱን በአንደኝነት ለመጨረስ አንድ ጨዋታ ብቻ ማሸነፍ ይጠበቅበት የነበረው ጆኮቪች ትናንት 3 ሰዓታትን በፈጀው ጨዋታ ሆልጌ ሩኔን 7-6፣ 6-7 እና 6-3 በሆነ ውጤት በማሸነፍ አሳክቷል። የአመቱ ቁጥር 1 በመሆን ሲያጠናቀቅ የአሁኑ 8ኛው የሆነው ጆኮቪች አመቱን በቁጥር 1 ነት ያጠናቀቀ በእድሜ ትልቁ ተጫዋችም ነው። ከድሉ በኋላ ይህ ለኔ ትልቅ ነገር ነው ያለው ጆኮቪች አክሎም የዛሬውን ጨዋታ ለማሸነፍ በጣም ጓጉቼ ነበር። ከግራንድ ስላም ሌላ የዓለም ቁጥር 1 ሆኖ ማጠናቀቅ እስካሁን የሁል ጊዜ ግቤ ነው ማለቱን አሶሺየትድ ፕሬስ ዘግቧል። አመታዊ የቁጥር 1 ደረጃን በመያዝ ከጆኮቪች ቀጥሎ ባለው ደረጃ ላይ የሚገኘው 6 ጊዜ ክብሩን የተቀዳጀው አሜሪካዊው ፒት ሳምፕረስ ነው። ሮጀር ፌደረር፣ ጂሚ ኮኖርስ እና ራፋኤል ናዳል ደግሞ 5 ጊዜ የአመቱ ቁጥር 1 ሆነው ማጠናቀቅ ችለዋል። የትራንቱን ጨምሮ 19 ተከታታይ ጨዋታዎችን ያሸነፈው ጆኮቪች በአመቱ 3 የግራንድ ስላም ዋንጫዎችን በማንሳትም ክብረ ወሰን ይዟል። ተጫዋቹ በአጠቃላይ 24 ጊዜ የግራንድ ስላም ሻምፒዮን በመሆንም የሚስተካከለው የለም። ለዛሬ መረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። በመቀጠል ወደ አንድ የጤና ጉዳይ እንወስዳችኋለን። ክብደትን ለመቀነስ የተዘጋጀ አንድ መድኃኒት ለልብና ለስትሮክ ህመም መፍትሄ ሆኖ ተገኝቷል። ኤደን ገረመው የሮይተርስን ዘገባ ታስደምጠናለች።
ኖቫዲስክ የተሰኘው ግዙፍ የመድኃኒት አምራች ኩባንያ በከፍተኛ ፍጥነት እውቅናን እያተረፈ የመጣውን ዩጎቪ የተሰኘው መድኃኒት ተጨማሪ ጥቅሞች ለማስተዋወቅ እየጣረ ይገኛል። መድኃኒቱ ክብደት ከመቀነስና የልብ ህመምን ከመከላከል በላይ ተጨማሪ ጥቅሞች አሉት የሚሉት ማርቲን ሆልስትላንግ የኖቮዲስክ ምክትል ስራ አስኪያጅ ናቸው።
So a 20% reduction in risk.
መድኃኒቱ 20% የሆነውን የጽኑ ልብ ህመምን የመቀነስ ጉልበት እንዳለው ተመልክተናል። ስትሮክ እና ሌሎች ለሞት የሚያደርሱ የልብ ህመሞችን ይቆጣጥራል። በተጨማሪ ደግሞ ከልክ ያለፈና ቅጥ ያጣ ውፍረትን ለመቆጣጠርም ያግዛል። በዋናነት ደግሞ ደህንነቱ የተጠበቀ መሆኑ በምርምር ሂደቱ ላይ ተረጋግጧል። ስለዚህ እኛ እጅግ ደስተኛ ሆነናል። ምክንያቱም ቅጥ ያጣ ውፍረትን ማከም ብቻ ሳይሆን ሰውነት አላስፈላጊ ክብደትን እንዲቀንስ ስለሚያነቃቃ ነው። በተለይ ደግሞ ከልብ ህመም ጋር በተገናኘ ውጤታማ ነው።
የዴንማርክ መድኃኒት ሰሪ የሆነ ኩባንያ በቅርቡ ይፋ ባደረገውና ሰለክት በተሰኘ ህትመቱ የሙከራ ውጤቱን አሳትሟል። በዚህ መሰረትም ዊግቪ የተሰኘው መርፌ በሳምንት አንድ ጊዜ የሚወጉ ታካሚዎች 15% የሚሆነው ክብደታቸውን እንዲቀንሱ የረዳቸው ሲሆን የልብ ህመም ተጋላጭነትም በ20% ቀንሷል ሲል አስታውቋል። ማርቲን ሆልስትላንግ በድጋሚ
We know that semaglutide works on blood pressure.
ሴማግሉታይድ የተሰኘው ሁለተኛ ደረጃ ስኳርን ለማከም የሚውለው መርፌ በደም ግፊት ላይ እንደሚሰራ እናውቃለን። ኮሌስትሮልን መቆጣጠር ላይ እንደሚሰራና በከፍተኛ ሁኔታም የሰውነት መቆጣት ላይ ትልቅ ተጽዕኖ እንዳለው እናውቃለን። የነዚህ ጥምረት እኛ ባዮ ማርከርስ ብለን እንጠራቸዋለን። በእውነቱ ሴማግሉታይድ የልብና የደም ህክምና ውጤቶችን ከማሻሻል አንጻር እንዴት እንደሚሰራ አይተናል።
ነገር ግን ኖቮ ኩባንያ ባለፈው 5 ጊዜ ውስጥ ባካሄደውና ከ17000 በላይ ታካሚዎችን ያካተተ ሙከራ ውጤቱ ትንታኔ መድኃኒቱ እንደ ኩላሊት በሽታና የልብ ድካም እንዲሁም ደግሞ ሌሎች የህክምና አደጋዎች ላይ ተጨማሪ የጤና ጥቅሞችን ማስመዝገቡን ያሳያል ሲል ተስፋ ያደርጋል።
ሁሉንም የሞት ምክንያቶች እንመለከታለን። የልብ ድካምን እንመለከታለን። የኩላሊት በሽታን እንመለከታለን። እና ቀደም ሲል ከተጠቀሰው በተጨማሪ ለከፋዮች ጠቃሚ የሆነውን ማለትም በሆስፒታል ውስጥ መተኛትን ያስከትል እንደሆነ እንመለከታለን። በተጨማሪም ግልጽ ያልሆኑና እኛ የምናያቸው ጥቅማ ጥቅሞችን በተመለከተ አጠቃላይ ስዕል መፍጠር ላይ የምንሰራ ሲሆን አሁን ይህ ሁሉ መረጃ በዚህ አመት መጨረሻ ላይ ይፋ ይደረጋል።
ኖቮ ተመሳሳይ ይዘት ያላቸው ዊጎቬት ሰኞው ክብደት የመቀነስ መድኃኒትና ኦዘምፒክ የተሰኙት የስኳር ህመም መድኃኒቶቹ ከፍተኛ ተፈላጊነት እንዳላቸው አረጋግጧል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉና አመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። ነገ ሰው ይበለን። መልካም ምሽት ይሁንላችሁ።